ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 18 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ከሐሙስ ጀምሮ መቀሌ እንደሚገባ ተገለጸ። ከነገ ጀምሮ ደግሞ የኢትዮጵያ አየር መንገድ ወደ መቀሌ በረራ እንደሚጀምር ተነገረ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ሴቶችና ሕጻናት ወይም ጾታዊ ጥቃት የደረሰባቸውን ተጎጂዎች አሰባስቦ የሚይዝ አንድ ተቋም ሊገነባ መሆኑ ተገለጸ። የዚህም ዘገባ ዝርዝር ከዜናው በኋላ በሚኖረን ዝግጅት የመጽሔት ፕሮግራም ይዘን እንመለሳለን። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። እንዲሁም ደግሞ የዌብና ማህበራዊ ገጽ ፕሮዲውሰራችን የዚህ ሳምንት ስመኝሽ የቆየናት ከምሽቱ አራት ሰዓት አብራችሁን ቆዩ። አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። ለአስተያየትና ለጥቆማ ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ወደ ዩቲዩብም ጎራ ብትሉ ቪኦኤ አምሃሪክ ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የዓለም ዜናዎች እንወሰዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መከላከያ ሰራዊት እስከ ሐሙስ ድረስ መቀሌ ከተማ እንደሚገባ አምባሳደር ሬድዋን ሁሴን ገለጹ። እስከ ፊታችን ሐሙስ ባለው ጊዜ ውስጥ በሰላም ስምምነቱ መሰረት ከባድ የጦር መሳሪያዎች ርክክብም እንደሚከናወን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ጠቁመዋል። ጠቅላይ ሚኒስትር አብይ የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ስራ እንዲያፋጥን ለተቋማት መመሪያ ሰጥተዋል ሲሉም ነው አማካሪው አምባሳደር ሬድዋን የገለጹት። መመሪያው ይፋ መሆኑን ተከትሎ የኢትዮጵያ አየር መንገድ ከነገ ጀምሮ ወደ መቀሌ የመንገደኞችን በረራ እንደሚጀምር አስታውቋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በኦሮሚያ ክልል የተፈጠረው ግጭት ወደ እርስ በርስ ግጭት እንዳያመራ መንግስት መፍትሄ እንዲሰጥ ተጠየቀ። መጫና ቱለማ የመደራጃና ህዝባዊ ልማት ማህበር ባወጣው መግለጫ በኢትዮጵያ ላይ የተጋረጠው የሰላም ችግር ዘላቂ መፍትሄ እንዲበጅለት ጠይቋል። ፀሐይ ዳምጠው የማህበሩን ፕሬዚደንት አቶ ድርቢ ደምሴን አነጋግራ ተከታዩን ዘገባ ይዛለች።
መጫና ቱለማ የማደራጃና ህዝባዊ ልማት ማህበር በምዕራብ ኢትዮጵያ የተለያዩ አካባቢዎች ላለፉት አራት ዓመታት በተከታታይ እየተከሰቱ ያሉት ግጭቶች መቋጫ አለማግኘታቸው እንዳሳሰበው ትናንትና ሰኞ ታህሳስ 17 2015 ዓ.ም ባወጣው መግለጫ አስታውቋል። በሀገሪቱ ሰላም እንዲሰፍን ማህበሩ ላለፉት ሁለት ዓመታት በተለያዩ ዘዴዎች የሚመለከተውን አካል ሲጠይቅ መቆየቱን የማህበሩ ፕሬዚዳንት አቶ ድርቢ ደምሴ አስታውሰው አሁንም አብሮ የሚኖርን ህዝብ ለማስፈጀት በተለያዩ ማህበራዊና መደበኛ መገናኛ ብዙሃን የጥላቻ ንግግር የሚያሰራጩ ግለሰቦችና ድርጅቶች ላይ መንግስት አስተማሪ የሆነ እርምጃ እንዲወስድ ጠይቀዋል። በተለይ አሁን በምዕራብ ኦሮሚያ የሚታየው ሁኔታ እጅግ አሳሳቢ መሆኑን ተናግረዋል።
በኦሮሚያ ላይ በቤኒሻንጉል ላይ ለረዥም ጊዜ ነው የነበረው እና ከመጀመሪያ የተጀመረው ቦታም ላይ እርቅ ቢደረግ ሰላም ቢወርድ ደህና ይመስለኛል። እኔ በአጋጣሚ በሰፈር የልብ ሹም ነኝ እና አሁን ከወሮ ጉድሩ አካባቢ ከአማራም ሰው ሞቶ ብሎ መርዶ ተቀምጦ እንደርሳለን፣ ከኦሮሞም ሰው ሞተ ብሎ መርዶ ተቀምጦ እንደርሳለን። ይሄ እንግዲህ የሚያሳየው የምተላለቀው ህዝብ እዚህ ደግሞ አንድ ድር አንድ ላይ ነው የምንኖረው አንድ ህዝብንና ወደ መገዳደሉ ወደ መጫረሱ ከመሄድ በመንግስት ላይ የተነሳው ምንድን ነው የተጎዳው? ምንድን ነው የጎደለብሽ? ለምን አንነጋገርም? መገዳደሉ ምን ይጠቅማል ብሎ መነጋገር ያስፈልጋል። መብቴ ተነካ የምለውን ሰው ክፍልም ካለ ምክንያታዊ ከሆነ መንግስት አዳምጦት ችግሩን ሊፈታለት ይገባል። ጦርነት ረሃብን ያመጣል። ረሃብ በሽታን ያመጣል። በሽታና ጦርነትና ረሃብ ደግሞ የውድመት መንገዶች ናቸው እና ሁሉም ከዚህ ራሱን ማራቅና የሰው መብት ተከባብሮ የሰው ጥያቄ ክብር አግኝቶ መኖር ሁሉም ሰው የሚሰማ ከሆነ በዚህ መንገድ ነው የሚያዋጣ።
ክልሉ ውስጥ የሚካሄደውን ግጭት ለማስቆም ውይይትና ድርድር መፍትሄ መሆኑን ማህበሩ ገልጸዋል። የኢትዮጵያ መንግስት ከዚህ ቀደም በተደጋጋሚ መሳሪያውን አስቀምጦ ለመነጋገር ዝግጁ ከሆነ ማንኛውም የታጠቀ አካል ጋር ለመነጋገር ዝግጁ መሆኑን መግለጹ ይታወሳል። አሁን በኦሮሚያ ክልል ውስጥ የሚንቀሳቀሰው የኢትዮጵያ መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይሸማቂ ቡድን ለሰላም ሁሌም በራችን ክፍት ነው በማለት ሲገልጽ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በኦሮሚያ ክልል ውስጥ በ10 ዞኖች ውስጥ ለወራት ምርመራ ማካሄዱን ገልጾ ከመንግስት ኃይል ውጪ 3 የታጠቁ ኃይሎች እንዳሉ ገልጸው ነበር። ኮሚሽኑ አክሎም በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ አካል ጉዳትና መፈናቀል የፌደራል መንግስቱን አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ብሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ኒጀር በከፍተኛ ደረጃ ተላላፊ የሆነው የአዋፍ ኢንፍሉዌንዛ ወረርሽኝ በደቡብ የአገሪቱ ክፍል በሚገኝ አንድ የዶሮ እርባታ ውስጥ መከሰቱን የዓለም እንስሳት ጤና ድርጅት ዛሬ ማክሰኞ አስታውቋል። ታሆአ በተባለው ደቡብ የአገሪቱ ክፍል የተከሰተው ወረርሽኝ 4920 የሚሆኑትን ሲገድል የተቀሩትም መታረዳቸውን የኒጀር ባለስልጣናትን ጠቅሶ ድርጅቱ ገልጿል። ወረርሽኙ እንደ አውሮፓ አቆጣጠር ከሐምሌ 2021 ወዲህ በኒጀር ሲከሰት የመጀመሪያው መሆኑን አመልክቶ በሽታው የተከሰተው መንግስታዊ ባልሆነ ድርጅት ኪዚንደር ግዛት ታዘው በመጡ ዶሮዎች ላይ መሆኑን ዓለም አቀፍ የእንስሳት ጤና ድርጅቱ አስታውቋል። ባለፈው ዓመት የተወሰነው የአፍሪካ ክፍል ባልተለመደውና በዩናይትድ ስቴትስና አውሮፓ ከ100 ሚሊዮን በላይ ወፎችን በገደለው ዓለም አቀፍ የአዋፍ ኢንፍሉዌንዛ መመታቱን ሮይተርስ ዘግቧል። የግብጽ መገበያያ ገንዘብ የሆነው የግብጽ ፓውንድ ከዶላር አንጻር ምንዛሪው እየደከመ በመምጣቱ የአገሪቱ ገንዘብ ቆጣቢዎች ገንዘባቸውን እያሸሹ ወርቅ ስለሚገዙ የወርቅ ዋጋ በአገሪቱ እጅግ እየናረ መምጣቱ ተነገረ። የወርቅ ዋጋ ባልተለመደ መንገድ እየናረ መምጣቱ ሲነገር የአንድ ግብጽ ፓውንድ ዋጋ ባለፈው መጋቢት ከነበረበት 18.8 ዶላር 24.7 ዶላር መግባቱን ሮይተርስ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የደቡብ ኮሪያ ባለስልጣናት የአገሪቱን የአየር ክልል ጥሰው ከገቡ 5 የሰሜን ኮሪያ የቅኝት ድሮኖች መካከል አንዳቸውን እንኳ መተው መጣል ባለመቻላቸው የተሰማቸውን ቁጭት ገልጸው ለወደፊቱ ግን ይህ የማይደገም መሆኑን አስታውቀዋል። ሰሜን ኮሪያ ለስለላ ከላከቻቸው ድሮኖች መካከል በተለይ አንደኛው ወደ ሰሜን ኮሪያ ከመመለሱ በፊት ትናንት ሰኞ ከሰዓት በኋላ በደቡብ ኮሪያ ዋና ከተማ ሶል አካባቢ ሲያንዣብብ ቆይቶ ከሶስት ሰዓት በኋላ ወደ ሰሜን ኮሪያ መመለሱ ተነግሯል። የአገር ውስጥ የዜና አውታሮች አንደኛው ድሮን በማዕከላዊ የአገሪቱ ዋና ከተማ በደቡብ ኮሪያ ፕሬዚደንት ጽህፈት ቤት አካባቢ ሲበር የተመለከቱ መሆኑን ዘግበዋል። የደቡብ ኮሪያ የመከላከያ ሚኒስቴር ግን በፕሬዝደንቱ ጽህፈት ቤት አካባቢ ምንም ነገር ያየው ነገር አለመኖሩን አስታውቋል። ይሁን እንጂ 4 ድሮኖች አሁን ድረስ የት እንደገቡ መታወቅ አለመቻሉን የደቡብ ኮሪያ ባለስልጣናት አስታውቀዋል። የደቡብ ኮሪያ የጋራ ጦር አዛዥ ዛሬ ማክሰኞ በሰጡት መግለጫ የአገሪቱ የአየር መከላከያ ስጋት የደቀኑትን የሰሜን ኮሪያን የታጠቁ ድሮኖችን ወዲያውኑ ተመልክቶ መጥቶ ለመጣል የሚያስችል አቅም ያለው መሆኑን አስታውቀዋል። ትናንት ሰኞ ደቡብ ኮሪያን የአየር ክልል ጥሰው የገቡ ድሮኖች ከ3 ሜትር ያነሰ ርዝማኔ ያላቸው መሆኑን ገልጸዋል። በሰሜን ኮሪያ ጥቃቅን ሰው አልባ ድሮኖች የአየር ክልሏ የተወረረው ደቡብ ኮሪያ ለአጸፋው የአየር መከላከያዋን እንደምታጠናክር የአገሪቱ ጦር አስታውቀዋል። ይሁን እንጂ ክስተቱ የደቡብ ኮሪያን የመከላከል አቅም ከጥያቄ ውስጥ የከተተ አጋጣሚ መሆኑ ተመልክቷል። ሰሜን ኮሪያ የላከቻቸው የቅኝት ድሮኖች የጦር መሳሪያ ያልተገጠመላቸው መሆኑም ተነግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን የሚካሄደውን ጦርነት ለምን ያህል ጊዜ መቆየት እንዳለበት የሚወስኑት ዩክሬናውያን ናቸው ሲሉ ተናገሩ። ሩሲያ ጦርነቱን ከ10 ወራት በፊት ባካሄደችው ወረራ የጀመረችው ቢሆንም ላቭሮቭ ዩክሬን ትርጉም አልባ ተቃውሞዋን በማናቸውም ሰዓት ማቆም ትችላለች ማለታቸውን የሩሲያ ዜና አገልግሎት ታስ ዘግቧል። ላቭሮቭ ዩክሬን የሩሲያን ጥያቄ የማታሟላ ከሆነ ጉዳዩ በሩሲያ ጦር እልባት ይሰጠዋል ብለዋል። የሩሲያ ጥያቄ አካባቢውን ከጦር ኃይልና ከናዚ ተጽዕኖ ነጻ ማድረግ መሆኑን ዩክሬን ታውቃለች ያሉት ላቭሮቭ ሩሲያ በኃይል የጠቀለለቻቸው 4 ግዛቶችን ጨምሮ ከዩክሬን ግዛት ለሩሲያ ስጋት የሆነውን ማስወገድ የሩሲያ ፍላጎት መሆኑን ገልጸዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ሩሲያ ወታደሮቿን ከዩክሬን ግዛቶች ለቀው እንዲወጡ በማድረግና የዩክሬን የግዛት አንድነትና ነጻነትን በማክበር የጀመረችውን ጦርነት በፈለገችው ጊዜ ማቆም ትችላለች ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ደግሞ ትናንት ሰኞ ቀደም ብለው ከአሶሲየትድ ፕሬስ ጋር በሰጡት መግለጫ መንግስታቸው በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ መሪነት የሚካሄድ የሰላም ጉባኤ በሁለት ወራት ጊዜ ውስጥ እንደሚጀምር ተናግረዋል። ሩሲያ በጉባኤው ላይ ትካፈላለች ብለው እንደማይገምቱም ሚኒስትሩ ጨምረው ገልጸዋል። በመጨረሻም ከቻይና የተቃጣባት ስጋት ያሳሰባት ታይዋን ዴሮፓ አቆጣጠር ከ2024 ጀምሮ የሀገሪቱን ብሔራዊ የግዳጅ ውትድርና አገልግሎት ከአራት ወራት ወደ አንድ ዓመት እንደምታሳድገው የሀገሪቱ ፕሬዚደንት ዛይ ኢንግ ዌን ዛሬ ማክሰኞ አስታውቀዋል። እርምጃው የተገለጸው ቻይና በታይዋን ላይ ያላትን የይገባኛል ጥያቄ ለማረጋገጥ ወታደራዊ፣ ዲፕሎማሲያዊና ኢኮኖሚያዊ ጫናዎች እየፈጠረች ባለችበት ወቅት መሆኑ ተመልክተዋል። ቻይና ባለፉት 3 ዓመታት ውስጥ በታይዋን ድንበር አቅራቢያ በቅርቡ ያደረገችውን አደገኛ የአየር ኃይል እንቅስቃሴን ጨምሮ በየቀኑ የሉዓላዊነት ጥያቄዋን እያነሳች መሆኑን ሮይተርስ በዘገባው አመልክቷል። የታይዋን ፕሬዚደንት ዛይ ታይዋን ሰላም ትፈልጋለች፣ ይሁን እንጂ ራሷን ለመከላከል መዘጋጀት ይኖርባታል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። The
Voice of America. ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 18 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንለፍ። በቀዳሚ የአብይ ርዕስ ዘገባችን ወደ ትግራይ ክልል ነው የምንወስዳችሁ። የኢትዮጵያ መከላከያ ሰራዊት እስከ ሐሙስ ድረስ ወደ መቀሌ ከተማ እንደሚገባ አምባሳደር ሬድዋን ሁሴን ተናገሩ። እስከ ፊታችን ሐሙስ ባለው ጊዜ በሰላም ስምምነቱ መሰረት ከባድ የጦር መሳሪያዎች ርክክብ እንደሚከናወንም ጨምረው ገልጸዋል። ይህንን ሀሳባቸውን በትዊተር ገጻቸው ላይ ነው ያሰፈሩት። ጠቅላይ ሚኒስትር አብይ አህመድ የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ስራ እንዲፋጠን ለተቋማት መመሪያ ሰጥተዋል ሲሉም አምባሳደር ሬድዋን ሁሴን ጨምረው ተናግረዋል። መመሪያው ይፋ መሆኑን ተከትሎም የኢትዮጵያ አየር መንገድ ከነገ ጀምሮ መቀሌ ወደ ሚገኘው የመንገደኞች የበረራ አገልግሎት እንደሚጀምርም አስታውቋል። ኬኔዲ አባተ የዚህን ዘገባ ዝርዝር ያሰማናል።
የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በትላንትናው ዕለት በመቀሌ ከተደረገው ጉብኝት በኋላ ለጠቅላይ ሚኒስትሩ ስለ ጉብኝቱ ማብራሪያ መስጠታቸውን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የሰላም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜ በአፈ ጉባኤ ታገሰ ጫፎ የተመራ የፌዴራል መንግስት ከፍተኛ የልዑካን ቡድን በመቀሌ ለአንድ ቀን ያደረገውን ጉብኝት በተመለከተ የተደረገላቸውን ማብራሪያ ተከትሎ ጠቅላይ ሚኒስትሩ ለፌዴራል ተቋማት ዋና ስራ አስፈጻሚዎች የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ስራ ይበልጥ እንዲፋጠን መመሪያ ሰጥተዋል ነው ያሉት አምባሳደር ሬድዋን። ይህ መመሪያ ይፋ መሆኑን ተከትሎ የኢትዮጵያ አየር መንገድ ከነገ ረቡዕ ታህሳስ 19 ጀምሮ ወደ መቀሌ የመንገደኞች በረራ እንደሚጀምር አስታውቋል። የበረራውን ነገ መጀመር በተመለከተ ለተወሰኑ የሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የመቀሌው አውሮፕላን ማረፊያ ለአገልግሎት ዝግጁ መሆኑን ስለማረጋገጣቸውም ተናግረዋል።
በትላንትናው ዕለት አንድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከኢትዮጵያ አየር መንገድ ባለሙያዎች የተሳተፉበት ቡድን ወደ መቀሌ ተጉዞ የመቀሌ የአውሮፕላን ማረፊያ ለበረራ ዝግጁ መሆኑን ተመልክቶ ተመልሷል። ባገኘነው ውጤት መሰረት የአውሮፕላን ማረፊያው ለበረራ ዝግጁ መሆኑን አረጋግጠናል። በዚህ መሰረት ከነገ ረቡዕ ጀምሮ ከአዲስ አበባ መቀሌ ተቋርጦ የነበረውን መደበኛ የመንገደኞች የአየር ትራንስፖርት ሰርቪስ እንጀምራለን።
በቀን አንድ በረራ በማድረግ ወደ መቀሌ የሚደረገውን ዕለታዊ በረራ እንደሚጀምር ያስታወቀው የኢትዮጵያ አየር መንገድ በቀን የሚደረገው የበረራ መጠን እንደ መንገደኞች ፍላጎት ይጨምራል ብሏል። የመቀሌው አውሮፕላን ማረፊያ ለአገልግሎቱ የሚያስፈልጉ ሁሉም ነገሮች ተሟልተውለት እንዳሉ የገለጹት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን የቴሌኮሙኒኬሽን የኢንተርኔት አገልግሎትም ዛሬ ይጠናቀቃል ሲሉ በመግለጫቸው አመልክተዋል።
የመቀሌ ኤርፖርት ራንዌውም የአውሮፕላን ማቆሚያው ጥሩ ሁኔታ ላይ ነው ያለው። መንገደኞች ቼክኢን የሚያደርጉበት ሻንጣ መረከቢያና ማስረከቢያው ሁሉ ነገር ኮምፒውተሮችም ቦታቸው ላይ ነው ያሉት። ምንም የጎደለ ነገር የለም። የጎደለ ነገር ቢኖር የቴሌኮሙኒኬሽን የዳታ ኔትወርክ ነበር። እሱም በዛሬው ዕለት ተጠናቆ ያልቃል። ስለዚህ ኤርፖርቱ በቀጣይነት ወደ ነበረበት የተሟላ አገልግሎት ለመስጠት የሚያስችልበት ቁመና ላይ ነው ያለው።
ኢትዮ ቴሌኮም በመቀሌ የኢንተርኔት አገልግሎቱን መቼ እንደሚጀምር በግልጽ ባያሳውቅም እንደ አየር መንገድ ሁሉ ኢትዮ ቴሌኮምም የአገልግሎቱን መጀመር ይፋ እንደሚያደርግ ይጠበቃል ሲሉ አምባሳደር ሬድዋን ሁሴን በዛሬው ትዊታቸው አመልክተዋል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት እስከ ሐሙስ ድረስ መቀሌ ከተማ እንደሚገባም አምባሳደር ሬድዋን ጠቁመዋል። በሁለተኛው የናይሮቢ ውይይት ላይ በተደረሰው መግባባት መሰረት እስከ ሐሙስ ድረስ ከባድ የጦር መሳሪያዎችን የመረካከብና የመከላከያ ሰራዊትም በተለይ በመቀሌ ህገ መንግስታዊ ኃላፊነቱን የመወጣት ስራ ይጀምራል ተብሎ ይጠበቃል ነው ያሉት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን። ጥቅምት 23 2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት የትግራይ ተዋጊዎችን ትጥቅ አፈታት በተመለከተ በአንቀጽ 6 ላይ ስምምነቱ በተፈጸመ በ24 ሰዓታት ውስጥ በሁለቱ ፓርቲዎች ከፍተኛ ወታደራዊ ኮማንደሮች መካከል ግንኙነት እንደሚፈጠርና በዚህም ሂደት በአምስት ቀናት ውስጥ ውይይት እንደሚያደርጉ ይደነግጋል። ቀጥሎም በኮማንደሮቹ ስምምነት መሰረት በ10 ቀናት ውስጥ ለከባድ መሳሪያዎች ቅድሚያ ተሰጥቶ የትጥቅ ማስፈታቱ ተግባር እንደሚጀምር ነው የሚገልጸው። ትንንሽ መሳሪያዎችን ጨምሮ አጠቃላይ የትጥቅ አፈታት ሂደቱ ስምምነቱ ከተፈረመ በኋላ ባሉት 30 ቀናት ውስጥ ይጠናቀቃል ነው የሚለው የስምምነቱ ሰነድ። በሰነዱ አንቀጽ 3 ላይ ደግሞ በትግራይ ክልል ህዝባዊ አገልግሎቶችን ለማስጀመር የሚያስችል ምቹ ሁኔታ ለመፍጠር እንዲሁም የከተማዋን ነዋሪዎች ደህንነት ለመጠበቅ የፌዴራል ኃይሎች መቀሌ ከተማ እንዲገቡ ፓርቲዎች ተስማምተዋል ይላል። ለዚህ ተግባራዊነት የኢትዮጵያ መከላከያ ሰራዊትና ሌሎች የፌዴራል ተቋማት የሁለቱ ከፍተኛ ወታደራዊ አዛዦች በሚያደርጉት ግልጽ ግንኙነት አማካኝነት በሰላማዊና በተቀናጀ መልኩ በፍጥነት መቀሌ መግባት እንዳለባቸው ይደነግጋል። ይሁን እንጂ የስምምነቱ ትግበራ መዘግየቱን የፌዴራል መንግስት ከፍተኛ ባለስልጣናት ከትናንት በስቲያ እሁድ ታህሳስ 16 ባደረጉት ግምገማ መግለጻቸው የሚታወስ ነው። ከዚህ ግምገማ ማግስት ማለትም በትናንትናው ዕለት የፌዴራሉ መንግስት ልዑካን በመቀሌ ካደረጉት ጉብኝት በኋላ ግን ፈጣን ሊባሉ የሚችሉ ለውጦችን መመልከት ተችሏል። ጠቅላይ ሚኒስትር አብይ የልዑካን ቡድኑን ወደ መቀሌ መላካቸው መንግስት በሰላም ስምምነቱ ወደፊት ለመግፋት ያለውን ቁርጠኝነት ያረጋግጣል ያሉት አምባሳደር ሬድዋን እንቅፋቱ እምነት ማጣት ነበር፣ ይህንን እንደገና ለማቀጣጠል ደፍረን ተነስተናል በማለትም አክለዋል። የፌዴራል መንግስቱ ልዑካን መቀሌ አውሮፕላን ማረፊያ ሲደርሱ የተቀበሏቸው የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ሲሉ በትዊተር ገጻቸው ጽፈዋል። በትናንትናው የመቀሌ ቆይታ ፍሬያማ ውይይት እንዳደረጉና ጠቃሚ መግባባት ላይ እንደደረሱም ነው አቶ ጌታቸው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ ዘገባ ሳንወጣ በትላንትናው ዕለት ወደ መቀሌ ከተማ አምርተው የነበሩት የኢትዮጵያ ፌዴራል መንግስት ከፍተኛ ባለስልጣናት ከተለያዩ የማህበረሰብ ክፍሎች ጋር ውይይት አካሂደዋል። በውይይቱም የተቋረጡ የመሰረተ ልማቶች ተመልሰው አገልግሎት ስለሚሰጡበት ሁኔታ ጥያቄዎች ተነስተው ምላሽ ሰጥተዋል። ሙልጌታ ጽብሃ ከስፍራው ያጠናቀረው ዘገባ እንደሚከተለው ይቀርባል።
የኢትዮጵያ አየር መንገድ ከአንድ ዓመት ከሰባት ወር በኋላ ለመጀመሪያ ጊዜ ከአዲስ አበባ ወደ መቀለ ባካሄደው በረራ ወደ መቀለ ከተማ የገቡ የኢትዮጵያ መንግስት ከፍተኛ ባለስልጣናት ከማህበረሰብ ተወካዮች ጋር በትናንትናው ዕለት ውይይት አካሂደዋል። ውይይቱ በጦርነት ህይወታቸው ላለፈ የህልና ጸሎት በጋራ በማካሄድ ነው የተጀመረው። በውይይቱ የትግራይ ክልል ምክር ቤት አፈ ጉባኤ ሩፋኤል ሽፋርም የሰላም ስምምነቱ ተከትሎ የኤሌክትሪክ አገልግሎት በተላለቀ ከተሞች ማስቀጠልና ሰብአዊ እርዳታ በተለያዩ አቅጣጫዎች መግባት መጀመር ህዝባችን በተወሰነ መልኩ ተጠቃሚ እንዲሆን አድርጓል ብለው፣ ሌሎች ያልተከፈቱ አገልግሎቶች ቶሎ ይከፈታሉ ብለን ተስፋ አለን ብለዋል።
ከማህበራዊ ዘርፍ አገልግሎት የህክምና ትምህርት የማስጀመር፣ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ማድረግ፣ እንዲሁም በዚህ ዙሪያ የሚታዩ ብዙ ችግሮች መፈታት አለባቸው ብለን እናምናለን። ከኢኮኖሚ ዙሪያ የባንክ አገልግሎት ከፌደራል መንግስት በየአመቱ የሚመደበው በጀት፣ እንዲሁም የመንግስት ሰራተኛ የወር ደሞዝ፣ የተለያዩ ሸቀጣሸቀጥ በብዛት የሚገባበት ሁኔታ ከመፍጠር አኳያ በአጭር ጊዜ ውስጥ እንደሚጀመር ተስፋ እናደርጋለን።
አቶ በርሂው ሀፍቱ የተባሉ የንግድ ማህበረሰብ ተወካይ የሁሉም አገልግሎቶች መሰረት የሆነው የቴሌኮም አገልግሎት በአጭር ጊዜ ይፈታል ተብሏል፣ በአጭር ጊዜ ማለት ስንት ጊዜ ነው የሚል ጥያቄ አቅርበው፣ በተጨማሪ ህዝቡ የቆጠበው ብር እያለው ባንክ ባለመኖሩ ተቸግሯል ብለዋል።
ብር እያለ እናቴ በጣም ተቸግራ ማሳከም የወጣሁበት ጊዜ ስለሆነ ነው። እናቴ ቋሚ መድኃኒት ተጠቃሚ ነች፣ ግን በየቀኑ የጸለይኩ ነው ማድረው እንዳትሞትብኝ ቶሎ ደርሳችሁ መድኃኒቷን አግኝታ ወደ ሻለ ጤና እንድትመለስ ነው ፈልጋለሁ። የኔ የእናቴ ስሜት የሞላ የትግራይ እናቶች ስሜት።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩም በክልሉ የቴሌኮም አገልግሎት ለማስቀጠል እየተሰራ ያለው ስራ አብራርተዋል። በክልሉ ከ1800 ኪሎ ሜትር በላይ የፋይበር ጥገና ያስፈልገዋል። ከዚህም 931 ኪሎ ሜትር የሚሆነው ተጠግኗል። 27 ከተሞችም አገልግሎት ማግኘት ጀምረዋል ብለዋል።
በ6 አቅጣጫ የፋይበር ጥገና እያከናወኑ ነው ያሉት። በዚህም በመቀሌ የሚገኘው ቲማችንም ከመቀሌ ወደ አባላ የሚሄደውን ዳይሬክሽን ያለውን ፋይበር ጥገና እያደረጉ እንዳለ፣ እንደዚሁም ወደ ማይጮ የሚሄደው መስመርም ጥገና እያከናወኑለት ነው። በጣም ጥቂት ያልተጠገኑ የፋይበር መስመሮች ይኖሩናል። ያ ሲጠገን እንግዲህ በአጠረ ጊዜ መቀሌም እንደዚሁ እንደ ሌሎቹም ከተማ አገልግሎት የሚያገኝ ይሆናል ማለት ነው።
አገልግሎቱን ያላገኙ አካባቢዎች አገልግሎት እንዲያገኙ እየሰራንን ያሉት ዋና ስራ አስፈጻሚዋ በቅርብ ጊዜ ይጀመራል ያልነው ቁርጥ ያለ ቀን ማስቀመጥ ስለሚያስቸግር ነው ብለው፣ በአስቸኳይ ለማስጀመር ግን እየሰራንን በማለት ገልጸዋል። የኢትዮጵያ ንግድ ባንክ ዋና ስራ አስፈጻሚ አቤ ሳኑ በበኩላቸው በመቀለ የባንክ አገልግሎት ለማስጀመር 16 ባለሙያዎች ይዘው መምጣታቸው ገልጸው በአንድ ሳምንት ውስጥ ባለሙያዎቹ የኦዲት ስራ ያጠናቃሉ ብለዋል።
ሰላማችንን ሙሉ አድርጉልን። አሁንም የምንጠይቀው እሱን ነው። አክሰስ በሁሉም ቦታ መከፈት አለበት። መግባት መውጣት መቻል አለብን። ቅርንጫፎቻችን ተጎድተዋል። ብዙዎች ብዙ እቃ ያስፈልጋቸዋል። ጭነን የምናስገባበት ኮምፒውተሮች ዳሜጅ ሆነዋል። በቂ አይደሉም ያሉት ብዙ ቅርንጫፎች የወደሙ ተጨማሪ የቢሮ እቃዎች በተለይ ኮምፒውተሮች የሚያስፈልጓቸው አሉ። ያንን ለማምጣት በምድርም በሰማይም አክሰስ ልናገኝ ይገባል ማለት ነው። ያኔ የተሟላ አገልግሎት እንሰጣለን። ለመቀሌ ግን ከዚህ በኋላ የምንጠብቀው የእኛ ኦዲት ቲም በዚህ ሳምንት ስራውን ይጨርሳል ብዬ አስባለሁ። ወደ ሲስተም አስገብተን መጀመር ዝግጁ መሆናችንን ለመግለጽ ነው።
የባንክ አገልግሎት በተጀመረባቸው አካባቢዎች ሰዎች የቆጠቡት ሂሳብ ማውጣት አይችሉም። ምክንያቱም መቀለ ካለው ዋና ማዕከል ጋርና ከፌዴራል ማዕከል ጋር በማገናኘት ትክክለኛ ሂሳቡ መታወቅ ስላለበት ነው ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው ከመቀለ በረራ ለማስጀመር 9 ባለሙያዎች ይዘው ወደ መቀለ መግባታቸው ገልጸዋል። የሽረ እንዳስላሴ አየር ማረፊያ ሙከራ ተደርጎለታል፣ ለበረራ ዝግጁ ነው ብለው፣ የአክሱም አየር ማረፊያ ግን መንደርደሪያው ጉዳት ደርሶበታል ብለዋል። በዛሬው ዕለት የኢትዮጵያ አየር መንገድ ስራ አስፈጻሚው በአዲስ አበባ በሰጡት መግለጫ ከነገ ረቡዕ ታህሳስ 19/2015 ዓ.ም ጀምሮ የመንገደኞች አውሮፕላን በረራ ወደ መቀለ ይጀምራል ብለዋል። በረራው ለተወሰነ ጊዜ በቀን አንድ ጊዜ ከአዲስ አበባ መቀለ እንደሚካሄድም ገልጸዋል። የልዑካኑ መሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመድረኩ የተነሱ የህዝብ ጥያቄዎች ለሚመለከታቸው የመንግስት ተቋማት በማድረስ ቶሎ መልስ እንዲያገኙ እናደርጋለን በማለት ገልጸዋል። ጉብኝቱ ከተጠናቀቀ በኋላ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ለልዑካኑ የተደረገ አቀባበል አመስግነው ጉብኝቱ ታሪካዊ ነው ብለውታል።
እዚህ አይነት ሁኔታ ከአመራሩ ጋር ተቀራርበን የመነጋገር እድሉን ማግኘት በራሱ በጣም ትልቅ ታሪካዊ ክስተት ነው። በተለይ ደግሞ እዚህ መቀሌ ላይ መፋጠን ያለባቸው ብዙ ስራዎች እንዳሉና ህዝቡ ብዙ የሚጠብቀው ነገር እንዳለም ተረድተናል። ይህንን ደግሞ በፌደራል መንግስት በኩል የሚወሰዱት እርምጃዎች በሙሉ በፈጠነ ሁኔታ በከፍተኛ ፖለቲካ ቁርጠኝነት ጭምር የሚከናወኑ መሆኑን እዚሁ ከመግባባት ላይ የተደረሰበት እጅግ ታሪካዊ ሁነት ነው።
የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው ከሁለት ዓመት በላይ የትግራይ ህዝብ በከፍተኛ ስቃይ ውስጥ ስለነበረ ችግሩ ሊፈታለት ይገባል ብለዋል። የፌዴራል መንግስት ከፍተኛ የስራ ኃላፊዎች አገልግሎት ለማስጀመር ያላቸው ተነሳሽነት አሳይተዋል ያሉት አቶ ጌታቸው በትግራይ በኩል ለህዝቡ ተጠቃሚነት እንሰራለን በማለት ገልጸዋል።
አንዳቸውም የግል ጠባቂ ሳይዙ መምጣታቸው በአንድ በኩል በትግራይ መንግስትም ህዝብም በኩል ያለውን ለሰላም ያለውን ቁርጠኝነት መገንዘባቸውን የሚያሳይ ሲሆን፣ በሁለተኛ ደረጃ ሰላማዊ መፍትሄ ጫፍ እንዲደርስ የሚቻላቸውን ሆኖ ለማድረግ ዝግጁ መሆናቸውንም የሚያመላክት ስለሆነ የትግራይ ህዝብ የሚገባውን አገልግሎት ማግኘት የሚችልበት ችግር የእርዳታ መኪና ከመቁጠር ወጥቶ ወደ ተሟላ የልማት ስራው የሚመለስበት እንባ የሚታበስበት እንደዚህ አይነት ግጭት የዳረጉን ፖለቲካል ችግሮች ፖለቲካዊ መፍትሄ አግኝተው በተሟላ መልኩ ወደ ሰላምና መረጋጋት መለስበት ሁኔታ ለመፍጠር የጀመርነውን ስራ አጠናክረ መቀጠል መቻል አለብን። የዛሬው አጋጣሚ የሚያሳየው ፍላጎቱ እስካለ ድረስ ሊያደናቅፉን የሚችሉ ነገሮችም ኃይሎችም እዚህ ግባ የሚባል ተጽዕኖ ሊኖራቸው እንደማይችል ነው።
ትናንት ወደ መቀለ ከተማ የተጓዙት የኢትዮጵያ መንግስት ከፍተኛ ባለስልጣናት ጉብኝታቸው አጠናቀው ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ በአብይ ርዕስ ዘገባነት የያዝነውን ነበር። አሁን የትንታኔው መጽሔት ይቀጥላል። ያዝነው ጉዳይ ስናልፍ ለትንታኔ ወደ ያዝነው የዘገባችን ስናልፍ ጾታዊ ጥቃት የደረሰባቸውን ተጎጂ የህብረተሰብ ክፍሎች የሚይዝ ወይም የሚያስተናግድ የተሀድሶ ማዕከል በደሴ ከተማ ሊገነባ መሆኑ ተገልጿል። የሴቶችና የማህበራዊ ጉዳይ ሚኒስቴር ከክልሉ ሴቶች ወጣቶችና ማህበራዊ ቢሮ ጋር በመተባበር በደሴ ከተማ የሚያስገነቡት ማዕከል በተለይ ደግሞ ከሰሜን ኢትዮጵያ ጦርነት ጋር ተያይዞ ጾታዊ ጥቃት ለደረሰባቸው ሴቶችና ህጻናት አገልግሎት መስጠት የሚችል መሆኑም ተነግሯል። መስፍን አራጌ ከደሴ ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል።
ሲስተር መዲና ወርቅነ ከጾታዊ ጥቃት ጋር ተያይዞ የምክርና የህክምና አገልግሎት ለመስጠት በደሴ ሪፈራል ሆስፒታል በተቋቋመው የአንድ አገልግሎት መስጫ ማዕከል አስተባባሪ ናቸው። አስተባባሪዋ ከሰሜኑ ጦርነት ጋር ተያይዞ በተለያዩ ሰዎች ላይ ደረሰ ያሉት ጾታዊ ጥቃት እንደ ባለሙያም እንደ ሰውም የሚከብድ ነበር ይላሉ።
ከመፈናቀል መልስ ማለት ነው። ከአዲስ አበባ ከተመለስ በኋላ የነበረው ችግር እንዳለ ነበረ እኔ የተቀበልኩት። እንደ ሴትነትም ስታየው፣ በአጠቃላይ እንደ ሰውኛ ስታየው እጅግ የሚጨገምም እና እጅግ የሚያም ነበር። በቃ እንቅልፍ ሁሉ ሌሊት ማጣበት የምናጣበት ሰዓት ነው።
ጥቃቱ የእድሜና የጾታ ገደብ ሳይኖረው የተፈጸመ ነበር የሚሉት ሲስተር መዲና በጥቃቱ ሰለባዎች ላይ የደረሰውን የስነ ልቦና ስብራት ለመጠገንም አስቸጋሪ እንደነበር አስታውሰዋል።
ሌላው እንቅልፍ የሚያሳጣኝ እስካሁኑ ሰዓት ድረስ እነዚህ መካከል ደግሞ ወንዶችም ነበሩበት። ወደ ራሳቸው መመለስ ያቃታቸው ከሳይኮሎጂካል ቴራፒ ሁል ጊዜ እየተሰጣቸው አሁን ጥሩ በሆነ ሽል ላይ ናቸው። አሁን ወደ ራሳቸው ተመልሰዋል ብለን በምናስብበት ሰዓት ደግሞ ተመልሰው እንደገና ደግሞ ወደዛው ተመልሰው እንደገና የሚመጡበት ምንድን ነው የሚሉ ከዚህ በኋላ እኔ ጥቅም የምሰጥነኝ እኔ ወንድ ተብዬ ከወንድ ተራ ልቆም ነው ወይ ከቶ? ስለዚህ እኔ ራሴን ባጠፋ ነው የምመርጠው። ስለዚህ እናንተ ራስ የሚያጠፋ ነገር ካላችሁ እድሜን የሚያሳጥር ነገር ብታረጉልኝ እኔ እድሜ እንዲቀጥል የምታረጉት ነገር አልቀበላችሁም ነው የሚሉ ትልልቆቹ ባልቴቶች። እናቶች ደግሞ በተለይ መለኩሴዋ እኔ ከዚህ በኋላ ረክሻለሁ፣ ቤተክርስቲያን በር ላይ መድረስ አልችልም እና ከኔ መቆም መሞት ነው የምመርጠው ለምንም የምሆን ሰው ስላልሆንኩኝ እና እኔ ከዚህ በኋላ መኖር አልፈልግም ነው የሚሉ።
የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር እርጎጌ ተስፋዬም የዓለም አቀፍ ሰብአዊ ተቋማትን ሪፖርት በማጣቀስ በሰሜኑ ጦርነት ወቅት ጾታዊ ጥቃት ስለመፈጸሙ ገልጸዋል።
በሀገር በሀገራችን በሰሜኑ ክፍል በተከሰተው ግጭት ጥቂት የማይባሉ ሴቶችና ታዳጊ ህጻናት ያስገድዶ መድፈር ወንጀል መፈጸሙን በሰብአዊ መብት ተቋማት የወጡ ሪፖርቶች በግልጽ ያሳያሉ። ይህ እኩይ ኢሰብአዊ ድርጊት የሴቶችንና የህጻናትን ህይወት እንዲመሰቃቀል የወደፊት ህልማቸው ተስፋቸው እንዲጨልም አድርጓል። በመሆኑም ለችግር ተጋላጭ የሆኑ እነዚህ ሴቶችና ህጻናት የገጠማቸውን ተደራራቢና ውስብስብ ችግሮች ለመፍታትና ህይወታቸውን በዘላቂነት ለመታደግ ትኩረት ተሰጥቶ እየተሰራ ይገኛል።
በጦርነቱና በተለያዩ ጊዜያት ጾታዊ ጥቃት የደረሰባቸው ወገኖች የሚታከሙበት ምክርና ረፍት የሚያገኙበት ማዕከል ዛሬ በደሴ ከተማ የመሰረት ድንጋይ ተጥሏል። በክልሉ የመጀመሪያ የተባለለትና ለህንጻ ግንባታው ብቻ ከ50 ሚሊዮን ብር በላይ እንደሚያወጣ የተነገረለትን ማዕከል የሴቶችና ማህበራዊ ጉዳይ ሚኒስቴር ከክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በመተባበር እንደሚያስገነቡት ተናግሯል።
በጦርነቱ ምክንያት ተጎጂ ለሆኑ ሴቶችና ታዳጊ ህጻናት ሰብአዊ ድጋፎችን ተደራሽ ከማድረግ ጎን ለጎን ጥቃት የደረሰባቸውን ወገኖች የአንድ ማዕከል አገልግሎት እንዲሁም የማረፊያና የማገገሚያ ማዕከል በማቋቋም ሁለገብ አገልግሎት እንዲያገኙ እንዲሁም በዘላቂነት እንዲቋቋሙ ለማስቻል ያለመ ፕሮጀክት በመንደፍ ይህንን ስራ ወደ ተግባር በመለወጥ ረገድ መንግስት ከአጋር አካላት ጋር በመሆን ሀብት የማሰባሰብ ስራዎች ሲከናወኑ ቆይተው እቅዱን ወደ ተግባር የምንለውጥበት ጊዜ ላይ ደርሰናል።
አሁን ይላሉ ሲስተር መዲና በበኩላቸው፣ ጥቃቱን መመለስ ባይቻልም የጥቃቱን ሰለባዎች በስነ ልቦና ብቁ ለማድረግ የሚያስችል እድል አለ።
እስካሁን ድረስ ሪሃብሊቴሽን የሚሆኑት ከቤታቸው እየተመላለሱ ነው። ያን ድርጊት የተፈጸመበትን ቦታ ሲያዩ መልሶ ያንን ነገር የማስታወስ ወደዛ የመመለስ ነገር በቃ ሲያዩት ራሱ ትዝታው ሌላ ችግር እንደሚፈጥርባቸው ነው። አሁን ይሄኛው ግን ከዛ ችግር ለመውጣት አንደኛ ኤክስፒሪየንስ ሼር ያደርጋሉ። ትልቅ የህንድ ልውጥ ያደርጉበት ነው ብዬ አስባለሁ።
በመሰረት ድንጋይ ማስቀመጥ መርሃ ግብሩ ላይ የክልሉን ጤና ቢሮ ወክለው የተገኙት ዶክተር ትዕግስት ብሩ እንደገለጹት ከጦርነቱ ጋር በተያያዘ በክልሉ ከ3000 በላይ ጾታዊና አካላዊ ጥቃት ለተፈጸመባቸው የህብረተሰብ ክፍሎች የህክምናና የምክር አገልግሎት መሰጠቱን ገልጸዋል። የሰሜኑ ጦርነት ካስከተለው ችግር ባሻገር የግንዛቤ ጥረት፣ የወንጀል መከላከል አፈጻጸም ክፍተትና መሰል ችግሮች ኢትዮጵያ ውስጥ የሚፈጸመውን ጾታዊ ጥቃት አሳሳቢ ደረጃ ላይ እንዳደረሰው የጸጥታና የህክምና ዘርፍ ባለሙያዎች በዕለቱ በተዘጋጀ የምክክር መድረክ ላይ አመልክተዋል። ሚኒስትር ዶክተር እርጎጌም ለጋራ ችግር የጋራ ስራን እንደ መፍትሄ ጠቁመዋል።
እንደ ሀገር ያልተሻገርናቸው ብርቱ ፈተናዎች፣ ተግዳሮቶች ስላሉ በተለያዩ የሀገራችን ክፍሎች ለተፈናቀሉና በጊዜያዊ መጠለያ ውስጥ ለሚገኙ ጾታዊ ጥቃት ለደረሰባቸው ወገኖች በተለይ ደግሞ ለሴቶችና ህጻናት፣ አረጋውያንና አካል ጉዳተኞች በአጠቃላይ ተፈናቅለው ላሉ የማህበረሰብ ክፍሎች አገልግሎት ለመስጠት ለተቋቋሙ የአንድ ማዕከል አገልግሎት፣ ማረፊያ፣ ማገገሚያ ማዕከላት አስፈላጊውን ድጋፍና እገዛ በማድረግ ሁሉም ዜጎቻችን ኃላፊነታቸውን ግዴታቸውንም እንዲወጡ በዚህ አጋጣሚ ጥሬን አቀርባለሁ።
የኢትዮጵያን ዓመታዊ የሰብአዊ መብቶች ሁኔታ በማህበራዊ ትስስር ገጹ ላይ ታህሳስ 13 2015 ዓ.ም ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜኑ ጦርነት ወቅት በሴቶችና ህጻናት ላይ ለጦርነት ዓላማ ስልታዊ በሆነ መልኩ ተፈጸመ ላለው መጠነ ሰፊ ወሲባዊ ጥቃት መፍትሄ የሚያስገኝ የተሟላ የህግ የወንጀል ምርመራና የክስ አመሰራረት ስርዓት መጓደልን ጨምሮ የተለያዩ የአፈጻጸም ችግሮችን በክፍተትነት አንስቶ ነበር። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን ስንወስዳችሁ ደግሞ ከኢትዮጵያ ወጥተን ወደ ሶማሌላንድ ነው የምናመራው። በሶማሌላንድ በድርቁ ሳቢያ በተፈናቃይ ሴቶች ላይ የሚፈጸመው ጾታዊ ጥቃት መባባሱ ተገለጸ። ሶማሊያን ባጠቃት እጅግ ከባድ ድርቅ ከሁሉም በላይ የተጎዱት ሴቶችና ልጃገረዶች መሆናቸውን የረድኤት ድርጅቶች ያሰባሰቡትን መረጃ ጠቅሰው ይፋ አድርገዋል። በግማሽ ምዕተ ዓመት ባልታየ ደረጃ አስከፊ በሆነው ድርቅ ምክንያት ሴቶችና ልጃገረዶች ለጾታዊ ጥቃት እየተጋለጡ እንዲሁም ደግሞ ልጃገረዶች ትምህርት እንዲያቋርጡ እየተገደዱ መሆኑን የረድኤት ሰራተኞቹ አስታውቀዋል። አዋቂ ሴቶችና ልጃገረዶች ውሃ ለመቅዳትም ሆነ ትምህርት ቤት ለመሄድ ለረጅም መንገድ በእግር ስለሚጓዙ ለጥቃት እንደሚጋለጡም ተገልጿል። ጁማ ማጃንጋ ከሶማሌላንድ ቶጎሂድ የተጠናቀረ ዘገባ ነው። ቆንጅታዬ ታቀርበዋለች።
በአደን ሰለባን የተፈናቃዮች መጠለያ ካምፕ ፀሐይ እየጠለቀች ነው። የስድስት ልጆች እናት የሆነችው የ35 ዓመቷ ሴት ሲመሽ መጥፎ ትዝታ ይመጣባታል። ባለቤቷ በጠና ታሞ አልጋ ላይ ከዋለ ቆይቷል። ባለፈው ህዳር ልጆቿን እያስተኛች ሳለች አንድ ወንድ በር የሌለው ጎጆ ቤታቸውን ጥሶ ገብቶ ደፍሯታል። ሰው ያገለኛል፣ ያነውረኛል ብላ ስለፈራች ስሟን አትንገሩብኝ ብላለች። ሲቃ በሚተናነቀው ድምጿ ኩራዙ እየበራ ስለነበር ሰውየው አየኝና በቀጥታ ተንደርድሮ መጥቶ ልብሴን ከላይ ቀዶ አወለቀው፣ ደፈረኝ። ልታገለው ሞክሬ ነበር፣ አቅም አነሰኝ ነው ያለችው። በአካባቢው የነበሩ ሰዎች ጩኸቷን ሰምተው ሲደርሱ ሰውየው ፈትለክ ብሎ ሄዷል። 2000 አባወራዎችን ባስጠለለው አደን ሰለባን የተፈናቃዮች ካምፕ እንዲህ ያለው ጥቃት በሌሎችም ላይ እየደረሰ ነው። ብዙዎች ሴቶችና ልጃገረዶች የደረሰባቸውን ጥቃትና ለልጆቻቸው ደህንነት እንደሚፈሩ ለመንገር በስፍራው ወደ ነበረው ዘጋቢ ሰብሰብ እያሉ ነው። የረድኤት ሰራተኞች በተፈናቃይ ሴቶች ላይ ጾታዊ ጥቃት፣ ወሲባዊ ጥቃትም ጭምር በተደጋጋሚ እየደረሰ መሆኑን አረጋግጠዋል። አምረን ሺሬ በሶማሊያና በሶማሊላንድ የግብረ ሰናዩ ድርጅት የኬር የሰብአዊ ረድኤት አስተባባሪ ናቸው። እንዲህ ሲሉ ያስረዳሉ።
ጂቢፊ ኬሲስ ኢን ዘ አይዲፒ ሰትልመንትስ አልሶ ኢንክሪዚንግ።
በተፈናቃይ መጠለያዎች ውስጥ በሴቶች ላይ የሚፈጸሙ ጾታ ተኮር ጥቃቶች ወሲባዊ ጥቃትን ጨምሮ እየተባባሰ ነው። እንደምትመለከቱት ድርቁ በጣም እየከፋ ነው። እንዲህ ያሉ ጥቃቶችን የሚያደርሱ ሰዎች ወደ ካምፖቹ በመግባት ላይ ናቸው።
ለጥቃት ሰለባዎች የምክር አገልግሎት የሚሰጠው ክሊኒክ ከካምፑ በ100 ኪሎ ሜትር ይርቃል። ከጥቂት መጠለያ ካምፖች ብቻ የሚመጡት የወሲባዊ ጥቃት ሰለባዎች ቁጥር ድርቁ ከገባ ወዲህ በአራት እጥፍ ጨምሯል ብሏል ክሊኒኩ። በወር 20 የጥቃት ሰለባዎች ይመጣሉ። መገለል እየፈሩ የደረሰባቸውን ጥቃት የማይናገሩም ብዙዎች እንዳሉ አይናቦ የጤና ማዕከል አስታውቋል። ራህማ ሰኢድ በጤና ማዕከሉ የወሲባዊ ጥቃት ሰለባዎች ሕክምና ክፍል ሰራተኛ ናቸው።
የስነ ልቦናና የማህበራዊ ኑሮ ድጋፍ እንሰጣቸዋለን። ሕግ ነክ ድጋፍ የሚያስፈልጋቸውንም እንረዳቸዋለን።
በሚደርሰው ጥቃት የተነሳ በተለይ ልጃገረዶቹ ትምህርታቸው እየተስተጓጎለ መሆኑን የረድኤት ሰራተኞቹ ተናግረዋል። ከዲጃ ኬሌና አራት ሴት ልጆቻቸው ካለፈው መጋቢት ጀምረው በካምፑ ተጠልለዋል። በድርቁ ምክንያት ከብቶቻቸው ሲያልቁባቸው ወደ ካምፑ እንደተሰደዱ ይናገራሉ። ባለቤታቸው በብስጭት ምክንያት እንደሞቱባቸውም ከዲጃ ተናግረዋል። ሴቶቹ ልጆቻቸው ወደ ትምህርት ቤት የሚሄዱት 5 ኪሎ ሜትር በእግር ተጉዘው ስለሆነ መንገድ ላይ ይደፈሩብኛል ብለው በመፍራት ከትምህርት ቤት እንዳስወጧቸው ከዲጃ ተናግረዋል። መጠለያ ካምፕ ውስጥ እንዲህ ያለ ወሲባዊ ጥቃት በብዛት የሚፈጽሙ ወንዶች አሉ። ለሴቶችና ለልጃገረዶች አደገኛ ቦታ ነው ሲሉ ከዲጃ ስጋታቸውን ገልጸዋል። የ49 ዓመቷ ከዲጃ ልጆቻቸውን በምንም አይነት ብቻቸውን ውጪ እንደማያስወጡ ተናግረዋል። ውሃም ለመቅዳት ይሁን ማገዶ ለመልቀም በቀን ከሌሎች ነዋሪዎች ጋር ስብስብ ብለን እንሄዳለን ብለዋል። በሶማሊያ የኬር ቢሮ እንዳስታወቀው በሀገሪቱ በድርቅ ምክንያት የተፈናቀሉ 900,000 ልጆች ትምህርት የማቋረጥ አደጋ ተደቅኖባቸዋል። ሶማሊላንድ ውስጥ ባሉ ጥቂት ካምፖች ብቻ 43,000 ልጆች ከትምህርት ቤት ወጥተዋል። የሚበዙት ሴቶች ልጆች ናቸው። ባለስልጣናቱ የደህንነት ጥበቃውን ለማጠናከር እየሞከሩ መሆናቸውን ነው የሚናገሩት። ይሁን እንጂ እንደ አደን ሰልባን ያሉት ሩቅ ገጠር ውስጥ የሚገኙ መጠለያ ካምፖች መብራት እንኳን የላቸውም። ሶማሊያን በግማሽ ምዕተ ዓመት ባልታየ መልኩ ባጠቃት የከፋ ድርቅ የተጎዱት ሴቶችና ልጃገረዶች በጭንቀት ማደር እጣቸው ሆኗል።
ሁለተኛው አጋማሽ ቅንብራችን ነው የምናልፈው። ንግድና ምጣኔ ሀብት። በዛሬው የንግድና ምጣኔ ሀብት ቅንብራችን ባለፈው ሁለት ሳምንት የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ኮሚቴ የ2015 የመጀመሪያውን ሩብ ዓመት የበጀት አፈጻጸም የገመገመበትን ሁኔታ እንመለከታለን። ኮሚቴው ፊት የቀረቡት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ባቀረቡት አስተያየት የገበያ ዋጋን ለማረጋጋት ኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን እንዳይጨምር በርካታ ስራዎች መሰራታቸውን ገልጸዋል። በዚህም የዋጋ ንረቱ ካለፈው ሩብ ዓመት ጋር ሲተያይ መጠነኛ ቅናሽ ማሳየቱን ተናግረዋል። በዚህ ጉዳይ ላይ የአሜሪካ ድምጽ የንግድና ምጣኔ ሀብት ባለሙያ ጋብዞ አስተያየታቸውን እንዲሰጡት ጠይቋል። የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ ይባላሉ። ቅናሹ የወጣው በመንግስት ፖሊሲ አለመሆኑን አብራርተዋል። ቢሆን ኖሮ እንደገና ተመልሶ እንደማይጨምር ማሳያ ይሆን ነበር ብለዋል። አሁን እየጨመረ የዋጋ ግሽበቱ አሁንም ድረስ እየጨመረ መሆኑን ይናገራሉ። ባለሙያውን ያነጋገራቸው ደረጀ ደስታ ነው። የመጀመሪያ ጥያቄውን ከሚያቀርብበት ቃለ ምልልሱን ይጀምራል።
ኮሚቴው የ2015 የበጀት የመጀመሪያውን ሩብ ዓመት አፈጻጸም ገምግሟል። ባንኩ ገዢ የዋጋ ንረቱን ለማረጋጋት ኢኮኖሚ ውስጥ የሚዘዋወረውን ገንዘብ መጠን እንዳይጨምር በርካታ ስራዎች መሰራታቸውን ገልጸዋል እና በዚህም የዋጋ ንረቱ ካለፈው ተመሳሳይ ወቅት ጋር ማለት እንግዲህ ሩብ ዓመት ጋር ማለት ነው ሲታይ መጠነኛ ቅናሽ አሳይተዋል ብለዋል። ይህንን አስተውለዋል ወይ እርስዎ?
የዋጋ ግሽበቱን ለመከላከል የታወቀው ኢትዮጵያ ላለፉት 10ና ከዛ በላይ ለሚሆኑ ዓመታት በከፍተኛ የዋጋ ግሽበት በሚጨምር እንጂ በማይቀንስ ዋጋ ግሽበት ኢኮኖሚው እየተሰቃየ ነው። የስራ አጥ ቁጥር በተለይ ደግሞ የተማረው ኃይል የስራ አጥ ቁጥር በከፍተኛ ሁኔታ መጨመር፣ የውጭ ምንዛሪዋ መቀነስ፣ ሶስቱ ተዳምረው ደግሞ ማክሮ ኢኮኖሚው ቀጣይና ሰስተነብል በሆነ መልኩ እንዳይቀርብታል። ወደ ዋጋ ግሽበት ወደ አንተ ጥያቄ ስንመጣ በ2022 ከፍተኛ የሆነ የዋጋ ግሽበት ያስተናገድ ነው። ባለፈው ግንቦት ወር ላይ ነው ወደ 37.7% የሚሆን አምናው ግንቦት ጋር ከ2021 ግንቦት ጋር ሲነጻጸር ከፍተኛ ዋጋ ግሽበት አስመዝግበን ነበር። ከጥር ምና 2022 ጥር ጀምሮ በጣም እየጨመረ የመጣ ዋጋ ግሽበት አስተናግደን ወደ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም እና ጥቅምት ላይ በተወሰነ መልኩ የመቀነስ አዝማሚያ አሳይቶ ነበር። አሁን ላይ ደግሞ እንደገና ህዳር አሁን ያለፈው ወር ህዳር ላይ በጣም ከፍተኛ የሆነ የዋጋ ግሽበት ጭማሬ ታይቷል። እንግዲህ አሁን ሪፖርት እንደተደረገው ማለት ነው ወደ 35.1% የሚሆን ከአምናው ጥቅምት ጋር ሲነጻጸር ከፍተኛ የሆነ ዋጋ ጭማሬ እንዲስተናገድ ተደርጓል። ስለዚህ ቀንሶ ነበር። አዎ ቀንሶ ነበር፣ ሰኔ፣ ሐምሌ፣ ነሐሴ እና መስከረም። ግን ይሄ የቀነሰው በመንግስት ፖሊሲ ነው የሚለው እሱን ጥያቄ ውስጥ የሚያስገባው እሱ ነው። ምክንያቱም የመንግስት ፖሊሲ ከሆነ እንዲቀንስ ያደረገው አንደኛ ቀጣይ በተወሰነ መልኩ ቢያንስ እንኳን ማድረግ ለምን አልቻለም? አንድ እሱ ጥያቄ እንዲነሳ ያደርጓል። ሁለተኛ ደግሞ ይሄ ኢንዴክሱ ነው የቀነሰው። ትንሹ የነበረው 30 ነው፣ 30.5 መስከረም ላይ የነበረው ነው ትንሹ። ከዛ በኋላ 31.5 ጨመረ፣ ነጥብ አንድ ሆነ። አሁን ላይ ጥቅምት ዳር ላይ ደግሞ 35.5 ደረስና ይሄ የባለፈው አመት ዋጋ ጭማሪው ከፍ ያለ ከነበር የዘንድሮ አመት ተመሳሳይ ወቅቱ አነስ ሊል ይችላል። ይሄ ማለት በፖሊሲ የመጣ ነው ልትለው ትችላለህ። የባለፈው አመት ኢንዴክሱ የዘንድሮን አመት ከፍ ዝቅ ሊያደርገው ስለሚችል እየቀነሰ እንደመጣ ኢንዴክስ ካልኩሌት የተደረገው ነገር ያሳያል።
ስለዚህ ይህ የፖሊሲው ለውጥ ያመጣው ነው ማለት ይቻላል።
የፖሊሲ ነው ብሎ ለማለት ትንሽ ጥያቄ ውስጥ ያስገባል። አሁን ዋጋ ግሽበቱ መቀነስ ከነበረበት እንደውም አሁን የምርት ወቅት ነው። ስለዚህ ዋናው ደግሞ የምግብ ነክ ሸቀጦች ነው ዋጋ ንረቱ እየመራ ያለውና የፖሊሲ አለመሆኑን እና ቀጣይነት ባለው መልኩ ፖሊሲ ነው ውጤታማ እንደዋል የሚያሳይ አሁን ላይ ድራስቲክ በምትለው መልኩ ከፍ ብሎ እንደገና የጨመረበትን ሁለት ወር እያስተናገድ ስለሆነ የፖሊሲ ነው ለማለት ጥያቄ ውስጥ ያስገባዋል። ብዙዎች የመንግስት ፖሊሲዎች በነገራችን ላይ በተለይ በዋጋ ግሽበት ረገድ ያን ያክል ውጤታማ ናቸው ብሎ ለማለት አያስደፍርም። አንደኛ እስካሁን ወደ 10ና ከዛ በላይ የሚሆኑ የፖሊሲ እርምጃዎች ተወስደዋል። እነዛ ሁሉ ጊዜያዊ ማስታገሻ እየሆኑ ሲያልፉ ነው ያየናቸው እንጂ ዋጋ ግሽበቱን አረጋግተው ወደ እንደው ደብል ዲጂትነቱን ማስቀረት እና ወደ ሲንግል ማውረዳቸው አይደለም። 10 እና 15 እንዲህ እንኳን ማድረስ ሳይችሉ ይኸው አመታት አለፉ። ኢትዮጵያ ከ10 በላይ አመታዊ ኢንፍሌሽን በወርወር ሲሰላ ማለት ነው ማስተናገድ ከጀመረች ኦልሞስት ወደ 2 አመት ከመናምን ሊሆናት ነው። ወደ 2019 አካባቢ ጀምራ ደብል ዲጂ ከያስተናገደች ነው 37.7 ከመድረስ ድረስና የመንግስት ፖሊሲዎች ያን ያክል ውጤታማ በሆነ መልኩ ዋጋ ግሽበቱን ሲያረጋጉት አልታየምና አሁን የነበረው በዚህ ኳርተር የመጀመሪያው ኳርተር አልፏል በበጀት ይሩ ከሐምሌ 1 ጀምሮ። በአንጻሩ ከአመቱ 2022 አንጻር ሲታይ በተወሰነ መልኩ ረገብ ያለበት ቀነስ ያለበት ግን 35 እኮ ከፍተኛ ኢንፍሌሽን ዋጋ ግሽበት መስለው ነው ነበረ ግን ያን ያክል የሚያወላዳ አይነት ነገር አለምና ኢንስቲትዩሽኑ አሁን ያለው ጠንካራ አይደለም። የገበላይነት ትራንስፓረንሲ ምንድነው ነገር የግልጽነት አካውንታቢሊቲ አንድ ፖሊሲ ወጥቶ ተግባራዊ አድርጎ እስከ መጨረሻው የሚከታተል ያን ያክል ጠንካራ ተቋም በሌለበት የዋጋ ግሽበቱ ለመረጋጋት ወይ ለመቀነሱ ፖሊሲ ነው ለማለት
እኛ በገቢና በውጪ ንግድ መካከል ያለውን የንግድ ሚዛን እንዲሻሻል ነው የቀረበው አስተያየት ከምክር ቤቱ ለብሔራዊ ባንኩና እሳቸው ገለጹት ከውጪ ንግድ አንጻር 7 በተባለው ጊዜ ማለት ነው ሩብ አመት ውስጥ 977 ሚሊዮን ዶላር የውጪ ምንዛሪ መገኘቱን በአንጻሩ ግን የገቢ ምርቶችን በተመለከተ ከ3.6 ቢሊዮን ዶላር በላይ የገቢ እቃዎች መግባታቸውን ገልጸው ይህም የውጪና ገቢ ከፍተኛ ክፍተት እንዳለው ያመለከተ ነው ብለዋልና መንግስት ለማድረግ በትኩረት ይሰራል የሚል ነገር ተናግረዋል። ምንድነው የንግድ ሚዛኑ ላይ ክፍተቱ የመስፋትና የመጥበቡ ጉዳይ ነው አሁን የበለጠ እየሰፋ ነው የመጣው ወይስ በዛ ሁኔታ ነው ያለው የሚለው ላይ ነው እንግዲህ አሳሳቢ መሆኑን ይሄ
አይ በጣም እየሰፋ ነው እንጂ የመጣው አሁን እኮ ነው ከሶስት ጥፍ በላይ ሆነ እኮ በዚህ ኳርተር ብቻ ሶስት ጥፍ እና ከዛ በላይ ሆነ ያኛው 1 ቢሊዮን አልሞላም ያኛው ግን 3.6 ቢሊዮን ነው። ስለዚህ ከሶስት ጥፍ በላይ ሄደ። ስለዚህ ወደ ውጭ የምንልካቸው ለምሳሌ ናጓ እና ሌሎቹም ስመሰረዛቸው ከፍተኛ የሆነ የዋጋ ጭማሪ በዓለም አቀፍ መስተናገዱ የሌሎች የደንበኛ የሚባሉ ሀገራትም ከውጭ የምንልክባቸው ሀገራት ኢኮኖሚያቸው እየተቀዛቀዘ እና ዓለም አቀፍ አለመረጋጋቶችም ወደ ውጭ የምትልካቸው ምርቶች እንዲቀንሱባት በዋጋም በአጠቃላይ ምርትም አድርጓታል። ከዛ ውጭ ደግሞ አገሪቱ ራሷ ውስጣዊ ችግሮች ስላሉባት ወደ ውጭ የምትልቀውን ነገር እንዲቀንስ አድርጓታል እና ከፍተኛ የሆነ ጭማሪ አለ። አዎ እንደውም ከቀደም ከነበሩት ዓመታት እየጨመረ በሶስት እጥፍ በልጦት ነው የታየው። እንግዲህ በአመቱ መጨረሻ ምን ሊሆን እንደሚችል እርግጥ አሁን ባለነው ሁኔታ መናገር ባይቻልም በዚህ የሚቀጥል ከሆነ ከፍተኛ የሆነ ከዚህ ቀደም ከነበሩትም እየባሰበት የሚሄድ አይነት ነገር ይሆናል።
የባንኩ ገዢ ለምሳሌ የባንኮችን ጉዳይ አንስተዋል። ገንዘብ ገበያ ውስጥ ያለውን ቁጥጥር ማንሳት ለመሰብሰብ ለመቀነስ በገበያ ውስጥ ያለውን ስርጭት ለመቀነስ ብሔራዊ ባንኩ እንደሚሰራ ባንኮችም ለዚህ የተመቸ ስራ እንዲሰሩና የተረጋጋ የፋይናንስ ስርዓት ተዘርግቷል ነው የሚሉት። በዚህ የተነሳ ባንኮች አሁን ያላቸው የተቀማጭ መጠን ወደ 1.8 ትሪሊየን መድረሱን ጠቅሰው ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ንረት ለመቀነስ እየተሰራ ነው የሚል ነገር ማብራሪያ ሰጥተዋል። ይህ ምን ማለት ነው በእናንተ እይታ?
እንደሚታወቀው የዋጋ ንረት ሁለት አቅጣጫዎች ይነሳል። አንዱ ከፍላጎት መሰረት፣ ሌላኛው ደግሞ ከአቅርቦት እጥረት ስዳል፣ ሌላኛው ደግሞ አንዳንዴ አርዳር መፈጠርም ይኖራል ዋጋ ግሽበቱ ሊፈጥረው ይችላል። ስለዚህ ፍላጎት ከምንለው ዋጋ ግሽበቱን ከሚያነሳሰው አንዱ ከፍተኛ የሆነ ገንዘብ ወደ ኢኮኖሚው መረጨት ሲጀምር ወይ ሲረጭ ወደ ኢኮኖሚ ሲገባ ከፍተኛ የሆነ ፍላጎት ስለሚኖር ዋጋ ግሽበቱን ከፍ እንዲል ያደርገዋል። ይሄ እንዳይሆን ፍላጎቱን መቀነስ እንዲቻል ወደ ገበያው የሚሽከረከረውን ገንዘብ መቀነስ አንዱ የሚጠቀመውም መፍትሄ ነው። ግን አንዱ ሆነ እንጂ ዋናው ይሄ ብቻ አይደለም። ሌሎቹም አሉ። ዋጋ ግሽበቱን የሚያባብሱት የግብይት ስርዓቱ ያባብሰዋል። አቅርቦትና የፍላጎት አለመጣጣም ያባብሰዋል። ከውጭ የሚመጡ ምርቶች ዋጋቸው እየጨመረ መሄድ ያሉት የግብይት ስርዓቱ ያባብሰዋል። አቅርቦትና የፍላጎት አለመጣጣም ያባብሰዋል። ከውጭ የሚመጡ ምርቶች ዋጋቸው እየጨመረ መሄድ ያባብሰዋል። የሀገር ውስጥ ምርቶች ከአንድ ቦታ ወደ አንድ ቦታ እንደ ልብ መንቀሳቀስ አለመቻላቸው ያባብሰዋል። የመሀል ሰፋሪዎቹ ግብይት ላይ ከፍተኛ መሆንና የኢኮኖሚው ግብይት ኮምፒቴቲቭ በሚባለውና ውድድር መሰረት ባደረገ ግብይት ያልተመራ ኢኮኖሚ መሆኑ እነዚህ ሁሉና ሌሎቹ እነዚህ ከፍተኛ የሆነ የራሳቸው አስተዋጽኦ አላቸው። እነዚህን ጋር መሰራት መቻል አለበት። ገንዘቡን ብቻ መያዝ ሙሉ በሙሉ ዋጋ ግሽበቱን ያረጋጋዋል ማለት አንችልም። አንዱ ምክንያት ነው እንጂ እንደውም ሌላው ትልቁን ድርሻ ሊወስዱ የሚችሉ ሌሎች ምክንያቶች አሉ።
ፋይናንሱ ተረጋግቷል ወይስ? እሱ ላይ ዋጋ ንረቱን አቆይተን እዚህ የፋይናንስ ስርዓት መዘርጋቷን በዚህ የተነሳም ባንኮች እንግዲህ ቅድም የጠቀስኩሎትን 1.8 ትሪሊየን ተቀማጭ ገንዘብ ላይ መድረሳቸው እንደ ጥሩ ሁኔታ ነው እየታየው እና
በፖሊሲ ወይ ደግሞ ባንድ ዳይሬክቲቭ እኮ ሊጨምሩት የሚችል ነው። ለምሳሌ ሪዘርቭን 10% አድርግ ተብሎ የነበረውን 15% እንድታረግ ከተገደድ ሪዘርቭ ሊጨምር ይችላል። ይሄ ሪዘርቭ በምን ምክንያት ነው የወጣው? በዳይሬክቲቭ በህግ በትዛዝ የሆነ ከመጣ ያን ያክል በስራ የመጣ ወይ ደግሞ ለፖሊሲ ኢምፕሊኬሽን እንዲኖረው ተብሎ የመጣ ላይሆን ይችላል። ስለዚህ አሁን ተደጋጋሚ ሪዘርቫቸው እንዲጨምሩ ወደ ቦንድ ግዢ እንዲሄዱ እንዲህ እየተባሉ ከብሔራዊ ባንክ ዳይሬክቲቭ ሲሰጣቸው ነበረ። ስለዚህ በዛ በትዛዙ በፖሊሲ እርምጃው የመጣ ከሆነ በኢኮኖሚ ምርታ ወይ ደግሞ ፖሊሲውን ውጤታማ ከማድረግ አንጻር የመጣ ነው ላለው እንችላለን። አሁን ሪዘርቫቸው ሊጨምር ይችላል። ምክንያቱም መንግስት ብሔራዊ ባንኩ ሪዘርቫቸውን እንዲጨምሩ ዳይሬክቲቮች በሚያወጣበት ጊዜ የነበራቸው ሪዘርቭ ከፍ ዝቅ የሚያደርጉት በዳይሬክቲቭ መሰረት ነው፣ በብሔራዊ ባንክ ዳይሬክቲቭ።
እንግዲህ ዶክተር አርጋ በጣም አመሰግናለሁ።
አሁን ደግሞ ሊጠናቀቅ ጥቂት ቀናት የቀሩትን ያለፈውን የአውሮፓውያኑን 2022 ዓመተ ምህረት አጠቃላይ በመላው ዓለም የነበረውን ሁኔታ የምንገመግምበት ሰዓት ላይ እንገኛለን። ለዛሬ ወደ አፍሪካ ወደ ምዕራብ አፍሪካ ነው የምንወስዳችሁ። በአፍሪካ ምዕራብ ሳህል ተብሎ በሚጠራው ቀጠና ቡርኪና ፋሶ፣ ማሊና ኒጀርን ጨምሮ በተጠናቀቀው የአውሮፓውያኑ ዓመት 2022 ማለት ነው 50% የሰዎች ሞት ቁጥር መጨመሩ ተዘግቧል። ጉዳዩን እንደሚከታተለው ፕሮጀክት ከሆነ ሁከት እየተስፋፋ በመጣ ቁጥር ሩሲያ በአካባቢው ያላት ተጽዕኖ፣ የፖለቲካ አለመረጋጋት፣ የመፈንቅለ መንግስት መደጋገም እና የሰዎች ከአካባቢያቸው መፈናቀል እየጨመረ መሄዱ ታይቷል። የቪኦኤው ሄነሪ ዌልከንስ ከ ኒያሜ ኒጀር ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
በምዕራብ ሳህል ያለው ግጭት 11ኛ ዓመቱን በያዘበት የአውሮፓውያኑ 2022 ዓመተ ምህረት እጅግ ተባብሶ ነበር። የትጥቅ ግጭት አካባቢዎችና ኩነቶች መረጃ ፕሮጀክት የተሰኘው ተቋም የሰበሰበው መረጃ እንደሚያሳየው ባለፈው የፈረንጆች ዓመት 9000 ሞት ተመዝግቧል። ከቀደመው ዓመት ከተመዘገበው 6000 ሞት ጭማሪ አሳይቷል። ተንታኞች እንደሚሉት በሳህል አገሮች የሚገኙ አብዛኛዎቹ ሰዎች እየተባባሰ በመጣው ግጭት ተሰላጅተዋል። እናም መፍትሄ ለማፈላለግ ዓለም አቀፍ አጋሮችን በመቃኘት ላይ ናቸው። እንደ ባቺሮ ኡድራጎ ያሉ የኒጀር ነዋሪዎች በቡርኪና ፋሶ ያለውን ችግር ሩሲያ መፍትሄ ታገኝለታለች የሚል እምነት አላቸው።
ለአመታት ከፈረንሳይ ጋር ነበርን። በጸረ ሽብር ላይ የምናካሄደውን ትግል ከምር ሊረዱን ቢፈልጉ ኖሮ ገና ድሮ ማድረግ ይችሉ ነበር። አንድ አጋርህ ስራን አብሮ መስራት ካልቻለ እርሱን አባረህ ሌላ አጋር መፈለግ አለብህ። ለዚያም ነው አሁን ከሩሲያ ጋር ማጠናከር ያለብን።
ፈረንሳይ በተጠናቀቀው 2022 ዓ.ም የባርካኔ ዘመቻ የተሰኘውና በማሊ ስታከናውን የቆየችውን ወታደራዊ እንቅስቃሴ ለማቆም ተገድዳለች። ይህም ዘመቻው ተቀባይነት ባለማግኘቱና ከማሊ ወታደራዊ ሁንታ ጋር ያላት ግንኙነት በመሻከሩ ነው ተብሏል። ፈረንሳይ በአሁኑ ወቅት በሳህል ያላትን ወታደራዊ ኃይል ወደ ኒጀር በማዛወር ላይ ትገኛለች። በማሊ የነበረው የፈረንሳይ ጦር በሩሲያ ቅጥር ነፍሰ ገዳይ በሆነው ዋግነር ቡድን ተተክቷል። ቡድኑ ሁከትን በመከላከል ፈንታ በተቃራኒው በሰብአዊ መብት ረገጣና ሁከትን በማቀጣጠል ክስ ይቀርብበታል። ሩሲያን በመደገፍ እና ፈረንሳይን በመቃወም የሚወጡ ሰልፈኞች በፈረንሳውያን በተያዙ ድርጅቶችና ንግድ ቤቶች ላይ ጥቃት ማድረሳቸው እየተለመደ መጥቷል። የማሊውም ሆነ የቡርኪና ፋሶ ሁንታዎች ጸጥታን ማስከበር አልቻሉም ሲሉ ቀድሞ የነበሩትን መንግስታት ይተቻሉ። በመጪው 2023 ሳህል ውስጥ ያሉት ግጭቶች ወዴት ያምራሉ ለሚለው ተንታኙ ማይክል ሹርኪን ለቪኦኤ እንዲህ ብለዋል።
What remains to be seen is what happens as the population of Mali sort of
የማሊ ህዝብ ሁኔታዎች እየተባባሱ እንደሆነ ሲገነዘብ የሚሆነውን ማየት ነው። ቡርኪና ፋሶን በተመለከተ በጣም ያሳስበኛል። በቡርኪና ፋሶ ካለው ከፍተኛ ችግር አንጻር ዓለም አቀፍ እርዳታ ያስፈልጋቸዋል። የአሜሪካ መንግስት ይበልጥ ጉዳይ ውስጥ በመግባት የቡርኪናውን መንግስት ሊደግፍ ማየት ይሻለው።
ተንታኞች እንዳሳሰቡት ከቡርኪና ፋሶ እና ኒጀር ጋር ድንበር የሚዋሰኑት አይቮሪ ኮስት፣ ጋና እና ቶጎ ሰሜናዊ ክፍሎች የሽብር ጥቃቶች እየጨመሩ መጥተዋል። የፕሬስ ነጻነት እያሽቆለቆለ ሲመጣ ዓለም አቀፍ ጋዜጠኞች በቡርኪና ፋሶ እና ማሊ እንዳይገቡ ተከልክለዋል። የአገር ውስጥ የመብት ተሟጋች ቡድኖች እና የፕሬስ ነጻነት አቀንቃኞች እንደሚሉት የሰብአዊ መብት ሁኔታዎች በማሽቆልቆል ላይ ናቸው። ዳውድ ዲያሎ የቡርኪናቤ የመብት ተሟጋቾች ስብስብ መሪ ነው።
ኢፎዲ
It must be said very clearly that
ከአመቱ መጀመሪያ ጀምሮ ስካውን የጸጥታ ሁኔታ መደፍረስ የተባባሰ በመሆኑ አሳዛኝና መራራ ጉዳይ መሆኑ በግልጽ መነገር አለበት። ከጸጥታ ሁኔታ መባባስ ጎን ለጎን የሰብአዊ መብት ጥሰትም እየተባባሰ ነው።
በቡርኪና ፋሶ ያለው አዲሱ ሁንታ ሽብርን ለመዋጋት 30 ሺህ ተጨማሪ በጎ ፈቃደኞችን እየመለመለ ነው። የመብት ተሟጋቾች እንደሚሉት ግን በጎ ፈቃደኞቹ በርካታ የመብት ጥሰቶችን ፈጽመዋል። ሽብርተኞች የሚፈልጉትን በመከወን ላይ ናቸው። በሳህል አካባቢዎች እየተካሄደ ባለው ግጭት ሳቢያ 2.5 ሚሊዮን ሰዎች ተፈናቅለዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም እየተጠናቀቀ ነው። ጥቂት ደቂቃዎች ናቸው የሚቀሩን። በቀሩን ጥቂት ደቂቃዎች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አይሲስን ድል ለመምታት የተዋቀረ ዓለም አቀፍ ጥምረት በተባለው ስብስብ ስር የሚሰራው CIFG በዓለም አቀፍ ደረጃ የአይሲስን የፋይናንስ ምንጭ ለማድረግ ስለሚቻልበት መንገድ 17ኛውን ስብሰባውን አካሂዷል። በህዳር ወር በተካሄደው ስብሰባው አይሲስን ኢራቅና ሶሪያ ውስጥ ድል መምታት አሁንም ቁልፍ ቅድሚያ ትኩረት የያዘ ጉዳይ መሆኑን አረጋግጧል በማለት የዛሬው ርዕሰ አንቀጽ አተታውን ይጀምራል። ቡድኑ ባለፈው ግንቦት የመጨረሻውን ስብሰባውን ካደረገ ወዲህ ዓለም አቀፉ ጥምረት በመካከለኛው ምስራቅ የአይሲስ የፋይናንስ መሪዎችን እና ባለስልጣናትን ኢላማ አድርጎ ተንቀሳቅሷል። ከዚህም በተጨማሪ የዩናይትድ ስቴትስ የጦር ኃይል ኢራቅና ሶሪያ ውስጥ አይሲስ የሚያካሂደውን አመጽ ለመዋጋት ከሶሪያ ዲሞክራሲያዊ ኃይሎችና ከኢራቅ የጸጥታ ኃይሎች ጋር በትብብር እየሰራ መሆኑን ርዕሰ አንቀጹ አውስቷል። እነዚህ እንቅስቃሴዎች አይሲስ በዓለም ዙሪያ ጥቃቶችን ለማቀድ የሚያስፈልገውን ወጪ ለመሸፈንና ጥቃቱን ለመፈጸም ያለውን አቅም አዳክሞበታል። አስከትሎም ርዕሰ አንቀጹ አይሲስ በዚህ እንደ አውሮፓውያን አቆጣጠር 2022 ዓመተ ምህረት ብዛት ያላቸው መሪዎቹን ቢያጣም ዋናው የቡድኑ አስኳል አይሲስ ኮር አሁንም እንዳለ ነው ብሏል። ሶሪያና ኢራቅ ውስጥ 25 ሚሊዮን ዶላር ተቀማጭ ገንዘብ እንዳለው ርዕሰ አንቀጹ አስከትሎ አውስቷል። ሽብርተኛው ቡድን ይህን ያህል ገንዘብ ሊያከማች የቻለው እንደ አውሮፓውያን አቆጣጠር ከ2014 እስከ 2017 ዓመተ ምህረት ኢራቅና ሶሪያ ውስጥ ግዛቶችን በተቆጣጠረ ጊዜ ነዳጅ ዘይት በመሸጥ የሀገሪቱን ኢኮኖሚ በመበዝበዝና ባንኮችን በመዝረፍ መሆኑን ርዕሰ አንቀጹ አመልክቷል። የዓለም አቀፉ የአይሲስ ተቃዋሚ ጥምረት ወታደራዊ ኃይልና የክልሉ ሀገሮች ሕግ አስከባሪ ኃይሎች በሚወስዷቸው እርምጃዎች ምክንያት የአይሲስ ኮር ገቢ እየቀጠነ መጥቷል። በመሆኑም አመራሮቹ የየሀገሩን ነጋዴዎች እያስፈራሩ ገንዘብ ይቀበላሉ፣ ሰው እየጠለፉ ማስለቀቂያ ያስከፍላሉ፣ ይዘርፋሉ፣ አልፎ አልፎም ከውጭ ምንጮች ገንዘብ ያገኛሉ ብሏል። ርዕሰ አንቀጹ ጽሑፉን ሲቀጥል የአይሲስን የገንዘብ ምንጭ ለማድረግ የሚንቀሳቀሰው CIFG ባለፈው ዓመት ትኩረቱን ወደ አፍሪካ አህጉር ማዞሩን አውስቷል። በዚያ የአይሲስ ቅርንጫፎች፣ መረቦችና ህዋሶች ግዛቶችን ለመቆጣጠር እየተንቀሳቀሱና ህዝቡን እያሸበሩ መሆናቸውን አክሎ አውስቷል። CIFG እንዳለው ከዋና ዋናዎቹ የአይሲስ ቅርንጫፎች አንዱ የሶማሊያው አይሲስ ነው። በአህጉሪቱ ዙሪያ ለሚንቀሳቀሱ የአይሲስ መረቦችና ቅርንጫፎች ገንዘብ የሚያከፋፍለውና አመራር የሚሰጠው የሶማሊያው አይሲስ መሆኑን ርዕሰ አንቀጹ አውስቷል። አይሲስ ሶማሊያ አብዛኛውን ገቢውን የሚያገኘው የሀገሪቱን ነጋዴዎችና ሲቪልን ህዝብ እያስፈራራ ገንዘብ በመቀበል ሲሆን በየወሩ በብዙ መቶ ሺህ ዶላር የሚቆጠር ገንዘብ ይሰበስባል ብሏል። የአይሲስን የገንዘብ ምንጭ ለማድረግ የሚንቀሳቀሰው CIFG ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ባለፈው ህዳር አንድ ቀን በሶማሊያው አይሲስ ህገወጥ የመሳሪያ አዘዋዋሪዎች ላይ በጣለችው ማዕቀብ እንደተደሰተ ገልጾ ሌሎችም ሀገሮች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። CIFG የአይሲስን የፋይናንስ መረብ ለመበጣጠስ ዲሞክራቲክ ኮንጎ ሪፐብሊክ፣ ታንዛኒያ፣ ዩጋንዳ፣ ሞዛምቢክ እና ደቡብ አፍሪካን ጨምሮ በሌሎችም የአፍሪካ ሀገሮች እየሰራ መሆኑን ርዕሰ አንቀጹ አመልክቷል። የአይሲስን የገንዘብ ምንጭ ለማድረግ የሚሰራው ሲአይኤፍጂ ከጸረ ሽብርተኛ አጋሮቹ ጋር በቅርበት እየሰራ መሆኑን ርዕሰ አንቀጹ ጠቅሶ አይሲስን ድል ለመምታት የሚንቀሳቀሰው ዓለም አቀፍ ጥምረት የቡድኑን የገንዘብ ድጋፍ መረብ ይበጣጥሳል፣ አይሲስንና ቅርንጫፎቹንም በዘላቂነት ድል ይመታል በማለት የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ሲተላለፍላችሁ የቆየው የማክሰኞ ምሽት ዝግጅታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልንና ሲመራ ቆይቷል። በነገው ምሽት የመደበኛ ዝግጅታችን እንገናኛለን። በሁሉም ስፍራ ባሉ በላ ባልደረቦቻችን ስም አብራችሁን ስለቆያችሁ እናመሰግናለን። ሰላም። በደህና ደሩ።